የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን፣ የዛሬ ሐሙስ ሐምሌ 11 2011 ዓመተ ምህረት 11/11/11 ማለት ነው ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን ጤናማ የሆነ የውይይት ባህልን ለማምጣት ምን ማድረግ ይገባል የሚል ይሆናል።
ማደና ማደ ሆነ መወናጨፍ ከሆነ ግን አሁንም ስጋቶች እየከበዱ እንጂ የተሻለ አይመጣም።
ምንም ብለው ከአሁን በፊት ከነበረን ግንኙነት እርስ በርስ ሊሆን ይችላል ህዝብ በጣም ላልቷል።
ወጣቱ እኩልን ለማምጣት ነው መታገል ያለበት።
ከሶስት ተወያይ ወጣቶች ሐሳብ የቀነጨብ ነው እና ያሰማናችሁ ውይይቱን ከዝግጅታችን ታደምጡታላችሁ።
ከተለያየ የኢትዮጵያ ክፍል መቀሌ ዩኒቨርሲቲ ተመድበው ትምህርታቸውን ያጠናቀቁ ተመራቂ ተማሪዎች በዩኒቨርሲቲው ስለነበራቸው ቆይታና ቀጣይ እቅዳቸው ሐሳባቸውን አጋርተውናል።
ሁሉም ሰው ከመንግስት ጎን ሆኖ መስራት ካሰበና መለወጥ ካሰበ ይለወጣል። ሁሉም ሰው ጥሩ አስተሳሰብ ካለውና ሀገሪቷን አሳድጋለሁ ጥሩ ነገር ካሰበ መለወጥ እንደሚችልና ሀገሪቷም መለወጥ እንደምትችል ነው የሚሰማኝ።
ሙሉ ዝግጅቱን በኋላ ላይ እንመለሳለን። የዘጋቢ ፎቶግራፍ ሙያን ራሷ በራሷን ተምራ እየሰራች የምትገኝ ባለሙያ ወጣት ናት የዛሬ የጋቢና እንግዳችን ናት።
አዎ የፎቶግራፍ ፕሮጀክት ብቻ ተማርኩት አይደለም፣ ነገር ግን የተለያዩ ዲሎችን የተጠቀም ኮይን ራሴን በማስተማር ያገኘ ነገር ነው።
አብራችሁን ከቆያችሁ ሌሎች ዝግጅቶቻችንም ታደምጣላችሁ። ፕሮግራሙን በመምራት ኤደን ገረመውና ጽዮን ግርማ አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ አሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። ዜናው ያስደምጣችሁ ጽዮን ግርማ ተመልሼ መጥቻለሁ። ጠቅላይ ሚኒስትር አብይ አህመድ ለሁለት ቀን ይፋዊ የስራ ጉብኝት ኤርትራ አስመራ ገብተዋል። ጠቅላይ ሚኒስትር አብይና ልዑካቸው አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የኤርትራው ፕሬዝዳንት ኢሳያስ አፈወርቂና አማካሪያቸው አቶ የማነ ገብረአብ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በቤተ መንግስት ሀገር አዳራሽ ባደረጉት ውይይት የሁለቱን ሀገራት ትብብር በሚያጠናቀሩ ጉዳዮች ላይ መወያየታቸውን የኤርትራው የማስታወቂያ ሚኒስትር የማነ ገብረአብ በትዊተር ገጻቸው ላይ አስፍረዋል። በአማራ ክልል ከሰኔ 15ቱ ጥቃት ጋር በተያያዘ ተጠርጥረው በቁጥጥር ስር የሚገኙት ከፍተኛ የጸጥታ ዘርፍ ኃላፊዎች የረሃብ አድማ ማድረግ ከጀመሩ ከሶስት ቀናት እንደሆናቸው የብርጋደር ጄኔራል ተፈራ ማሞ ቤተሰብ ወይዘሮ መነን ኃይለ ማርያም ገለጹ።
የረሃብ አድማ ላይ ናቸው። አድማውም ያው ፍትህ አላገኘንም፣ እየተቅለላን ነው፣ የተመሰረተብን ነገር የለም። ስለዚህ ፍትህ ለማግኘት ነው፣ ካልሆነ ደግሞ ያው ተመሳጣን እዚሁ ምንሞት ነው። እነሱ አላማቸው ተጠርጣሪ በሚል ብቻ ነው ተይዞ ያሉት። አናያቸውም፣ አይወጡልንም፣ ለእኛም የሚል ስንላቸው ማለት ነው። ለሽንትም አንወጣም ብለው ነው
የክልሉ ፖሊስ ኮሚሽን ኮሚሽነር በበኩላቸው ትላንት ወደ ታሰሩበት ፖሊስ ጣቢያ መሄዳቸውን ጠቅሰው ጥያቄዎቻቸውን ተቀብለው ለጥያቄዎቻቸው አፋጣኝ ምላሽ መሰጠቱን ተናግረዋል። ከሰጡት አስተያየት ውስጥ ኮሚሽነር አበረ አዳሙ ይህን ተናግረዋል።
እስካሁን ለምንድን ነው ቤት ያልቀረቡት? ይሄ ክስ ያልተመሰረተባቸው የሚባለው ክስ ለመመስረት መጀመሪያ ምርመራ ማለቅ አለበት። አሁን ምርመራ የማጣሪያ ጊዜ እንጂ ክስ መስረቻ ጊዜ አይደለም። እና ደግሞ ክስ የሚመሰረተው ፖሊስ አይደለም። ፖሊስ ምርመራ ያጠራውን ምርመራ ለሚመለከተው አካባቢ ይልካል። ተዘመን አካባቢ ያንን አይቶ ያስከስሳል አያስከስስም የሚለውን ከመረመረ በኋላ ነው ወደ ክስ መመስረት ወደ የቀጥለው የህግ ደረጃ የሚሄደው።
ዛሬ ምግብ እንደጀመሩም ኮሚሽነሩ አክለው ተናግረዋል። አስቴር ምስጋናው ከባህር ዳር ናት ይህን ዘገባ ያደረሰችን። ወደ ኬንያ እናልፋለን። ሰኔ 22 በኬንያ ፖሊስ ተይዘው የኬንያ ፍርድ ቤት ባለፈው ሐሙስ ወደ ኢትዮጵያ እንዲመለሱ የተወሰነባቸው የኢትዮጵያ ፍልሰተኞች እስካሁን አለመመለሳቸው ታውቋል። ኢትዮጵያውያኑ የተያዙት ናይሮቢ ካዮሌ በሚባል ቦታ ሲሆን አዛዋሪቻቸው ለወራት ቤት ውስጥ አቆይተዋቸው እንደነበር ለኬንያ ፍርድ ቤት ገልጸዋል። ገልሞ ዳዊት ነው ይህን ዘገባ ያደረሰን። የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኢልሃን ኡመር ትላንት በትዊተር ገጻቸው ላይ ባስተላለፉት መልእክት ሂጃብ ለብሰው በተወካዮች ምክር ቤት ያፈጉባይ ወንበር ላይ ተቀምጠው የሚያሳይ የራሳቸውን ምስል አውጥተዋል። አያይዘውም ለፕሬዝዳንት ዶናልድ ትራምፕ እና የሀገሪቱ ዜጋ የሆኑትን የምክር ቤት አባል ወደ ሀገራቸው ሶማሊያ እንዲሄዱ በቅርቡ ሲጠይቁ ለቆዩት ደጋፊዎች መልእክት አስተላልፈዋል። እኔ በሚገባኝ ቦታ በህዝብ ተወካዮች ምክር ቤት ላይ ነው ያለሁትና ብትለማመዱት ይሻላችኋል ሲሉ ኡመር መልእክት አስተላልፈዋል። ትላንት ማታ ቀደም ሲል ባስተላለፉት መልእክት ደግሞ ሟቿ እውቅ አፍሪካዊት አሜሪካዊት ገጣሚ ማያ አንጀሎ የተናገሩትን ጠቅሰዋል። በቃላታችሁ ተተኩሱብኝ ይሆናል፣ ባይኖቻችሁ ትቆርጡኝ ይሆናል፣ በጥላቻችሁ ትገድሉኝ ይሆናል፣ ያም ሆነ ግን እንደ አየሩ አደርጋለሁ የሚለውን ጥቅስ አስተላልፈዋል። ኩዌቶ በተባለች የጃፓን ከተማ በአንድ የተንቀሳቃሽ ስዕል ስቱዲዮ ውስጥ በተነሳሳት ቢያንስ 23 ሰዎች ሞተዋል ወይም እንደሞቱ ተገምቷል ሲሉ ባለስልጣኖች ተናግረዋል። እሳቱ ሆን ተብሎ የተለኮሰ ነው የሚል ጥርጣሬም አለ። አድማጮች፣ ለሰዓቱ ያዝናቸው ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዜናዎቻችን ወይም ዘገባዎቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የጋቢና ስርጭታችን ይቀጥላል። ወደ ቀዳሚው ዘገባችን ስናልፍ ዛሬ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተቃውሞና የድጋፍ ሰልፍ ተደረገ። ሀብታሙ ስዩም በቦታው ተገኝቶ ከሁለቱም ወገን ወጣቶችን አነጋግሮ ተከታዩን ዘገባ አሰናድቷል።
የህሊና እስረኞች ይፈቱ! ይፈቱ! የፖለቲካ እስረኞች ይፈቱ! ይፈቱ! ጋዜጠኞች ይፈቱ! ይፈቱ!
አመሰግናለሁ ጽዮን። እንግዲህ ዛሬ ዋሽንግተን ዲሲ ቀደም ብለሽ እንደገለሽው በሚገኘው የኢትዮጵያ ኤምባሲ ፊት ለፊት ኢትዮጵያ መንግስትን የሚያወግዙና የሚደግፉ ተገኝተው ድምጻቸውን አሰምተዋል። የዶክተር አብይ አስተዳደር ሀገሪቱን እየመራበት ያለውን መንገድ ተችተው ንግግር ካደረጉት መካከል ራሱን የአዲስ አበባ ባላደራ ምክር ቤት እያለ የሚጠራው ስብስብ ምክትል ሰብሳቢ ሆነው በቅርቡ የተሾሙት አቶ ኤርሚያስ ለገሰ ይገኛሉ። እሳቸው ሀገሪቱ አደጋ ላይ ናት ሲሉ በንግግራቸው ላይ ተክሰዋል።
አይ ሀገራችን ጥያቄ ኢትዮጵያ እንደ አገርና ህዝብ የመኖር ያለመኖር ጥያቄ ሆኗል። በአሁን ሰዓት በተለይም ከቅርብ ጊዜ ወዲህ በአገራችን ውስጥ የሆነ ያለውን ስንመለከት በተለይም የህሊና እስረኞች መበራከት፣ የመረጃ መታፈን፣ የጋዜጠኞችና የነጻ ፕሬስ ላይ የሚደርሰው ማስፈራሪያ በአዲስ አበባ ባላደራ ምክር ቤት ባልደራስና የተለያዩ የፖለቲካ ድርጅቶች ላይ እየደረሰ ያለው ወከባና ኢፍትሃዊ እርምጃ እየተበራከተ መሄድ የወደፊቱን ተስፋ የሚያጨልም ሆኗል።
እንግዲህ በአሜሪካ ምድር ከኢትዮጵያ ኤምባሲ ፊት ለፊት ኢንተርናሽናል ድራይቭ ተብሎ ከሚጠራው መንገድ ውዲና ውዲያ ሆኖ ነበር ድጋፋቸውና ተቃውሟቸውን የሚገልጹ ተሳታፊዎች የነበሩት። እነሱን ለማነጋገር ሞክሬያለሁ። በመጀመሪያ መንግስት በአሁኑ ሰዓት እየወሰደ ያለውን እርምጃ ተቃውሞ ከወጡት መካከል ሁለቱን እንስማ።
ኦኬ፣ ስሜ ወንዶሰን እባላለሁ። የመጣሁት ከቨርጂኒያ ነው። ኦኬ፣ እዚህ የመጣሁበት ዋና ምክንያት በኢትዮጵያ ውስጥ እየተደረገ ያለው እንቅስቃሴ ትላንትና ስንቃወሙ ወደ ነበረው ወደ ዲክታተርሺፕነት እየተቀየረ ስለመሆኑ ነው። አንደኛ፣ ሁለተኛ በኢትዮጵያ ውስጥ አለ የተባለውን ለውጥ እዚህ አካባቢ ያለው ኢትዮጵያም ከኢትዮጵያ ውጭ የነበረው ኢትዮጵያዊ ብሔርተኛ ደግፎት የወጣበት ሁኔታ ነበር የነበረው። ያ ኃይል ግን አሁን ወደ ኋላ ተገብቶ ተጽዕኖ ለሚያደርሱ የሚችሉ በብሔር የተደራጁ ድርጅቶች ኢትዮጵያ ውስጥ እጅ መጠምዘዝ እየቻሉ ነው የኢትዮጵያ መንግስት። እና በኢትዮጵያ ብሔርተኝነት የተደራጁ ኃይሎችንም ለመቃወም ነው የመጣሁት ነው ፐርሰናሊ። እነዚህ ኃይሎች ኢትዮጵያ ብሔርተኛውን አደራጅተው ለኢትዮጵያ ብሔርተኛ መብት መቆም እንዲችሉ መልእክቴን ለማስተላለፍም ጭምር ነው የወጣሁት፣ ድምጽ ለመሆን ነው የመጣሁት።
ጤና ይስጥልኝ፣ ስሜ ሄኖክ እባላለሁ። እኔ የመጣሁት ፌስቡክ ላይ ምናምን ላይቭ አይቼ ነው እና እዚህ ነገሩን ለማያየት ነው የመጣሁት። እኔ በበኩሌ የአብይ ደጋፊ አይደለሁም። ለምን የአብይ ደጋፊ ያልሆንኩት በዘሩ በሃይማኖቱ በማንነቱ ሳይሆን በስራው ነው። የሚሰራው ስራ ብዙ ሰው በብላይንድ ዝም ብሎ በአይኑን ሸፍኖ ነው አብይን የደገፈው because መጥቶ ያወራው ነገሮች የሚናገራቸው ነገሮች አንድ ሀገርን የሚያረግ ኢትዮጵያን የሚያበጠልግ ኢትዮጵያን ትልቅ የሚያረግ ነገር ስለሆነ ብዙ ሰው ተከትሎታል። የአብይ ባክግራውንድ ደግሞ ሲታይ ስራው ምንድን ነበር በሱ ታይም ምን ሀፕን አድርጓል የሚባለው ነገር ማንም ሰው question አላረገም። አሁን የሚደረገው ነገር አንዳንዱ አብይን ሰው ስለተቃወመው ብቻ በዘሩ ነው የተቃወመው በማለት ዘረኝነትን ተመክተው እዚህ ጋር መተው አብይም የተቃወመው በኦሮምነቱ ነው ብለው ሰውን በዘረኝነት መንገድ እየተቀሙ ነው። ሁለቱም የሚናገሩት ኢትዮጵያ ውስጥ ሰላም እንዲኖር ኢትዮጵያውን ውስጥ እኩልነት እንዲኖር ነው የሚናገሩት ሁለቱም በኩል ሁለቱም ይሰምጨ በዛኛውም ሳይድ ያለው በዛኛውም ሳይድ ያለው ግን ያለህ ነገር ሆኖ የዘር ነገር በዘር ጫውታ እየተጫወቱ ነው እንጂ በቴብል ላይ ቁጭ ብለው በስርዓት በፕሮፌሽናል ዌይ ቢወያዩበትና በጥያቄ ቢመላለሱ ሁለቱም የሚሉት ነገር የኢትዮጵያን ደህንነት ነው።
አሁንም በስልጣን ላይ ያለው አስተዳደር ሀገሪቱንም በጠቅላይ ሚኒስትር የሚያስተዳድሩትን ዶክተር አብይ አህመድ እንቅስቃሴዎች ደግፈው ከወጡት መካከል በተመሳሳይ ከሁለቱ ጋር አጭር ቆይታ አድርጌያለሁ እንደሚከተለው ይስማሉ።
እኔ ስሜ ብርሃኔ ቤካ ገለቶ ባላለው የዋሽንግተን ዲሲና አካባቢ ነዋሪ ነኝ። ዶክተር አብይ የሚሰራውን ስራ ከሚደግፉትና ከሱ ጋር ከሚቆሙ ሰዎች አንዱ ሆኜ ነው የተገኘሁት ማለት ነው። ምክንያቱም ከዚህ በፊት እኛ በኢትዮጵያ ታሪክ የምናቀው አንድ የመፈንቅለ መንግስት ሙከራ ሲደረግ ሪሸና ነው። ለምሳሌ በኢትዮጵያ ውስጥ የተደረገው የቀይ ሽብርን ማስታወስ አለብን። መፈንቅለ መንግስት ሲሞከር ተረሸኑ። ዶክተር አብይ ስርዓት ግን ያደረገው ተጠርጣሪዎቹን ነው ወደ እስር ያመጣቸው። እንደገና ደግሞ ባልደራስም አብይ ወይም ስርዓቱ ወይም ታከለ ኡማ ተሰብሰቡ ብሏቸው አያቅም፣ ከልክሏቸው አያቅም፣ የመሰብሰብ መብት አላቸው። ያልሆነው የዶክተር አብይ ለሰላምና ለፍቅር የቆመውን ኢትዮጵያን በሰላማዊ መንገድ ወደ ዲሞክራሲ እንድትሻገር ለሊትና ቀን እየሰራ ያለው ለማጠላሸት ለፖለቲካ ፍጆታ ብለው ለማጠላሸት የወጡትን አልደግፋቸው ማለት ነው።
አትሌት ፈይሳ ቱሴ ይባላለሁ። የሚኖረው ዋሽንግተን ነኝ። በአሁኑ ጊዜ የኦሮሞም ይሁን የአማራም ይሁን ምንም የማያውቁት ዜጎች እያለቁ ነው። የትግራይም ይሁኑ የደቡብም ይሁኑ እያለቁ ነው። ምንም በማያውቁት ምንም የሚያውቁ ለራሳቸው ስልጣን ለመፈለግ ስልጣንን ወደ ብር ማመንዘር ለደሃ መቆም ለተቸገረው ህብረተሰብ መቆም የታመመው ለማሳመም እንዲህ አይነ ነገሮችን ከመፈለግ ውጪ ሰውን ለመግደል ሰውን ለማስገደል የምነሱት ህብረተሰቦች ከሀገር በድሮ ጊዜ እኛ ወደ ሀገራችን ማመለስ ስለን የሰው ሀገር ምን ኖሮ በአሁኑ ሰዓት ማንኛውም ኢትዮጵያዊ ዜጋ ኢትዮጵያዊ ትውልድ የሆነ ወደ ሀገሩ መጥቶ መኖር ይችላል። ሀገሩ ላይም የፈለገው ነገር መስራት ይችላል ተብሎ ወደ ሀገር እየገባ ነው። ድሮ መግባት የማንችል ሰዎች ወደ ሀገር ቤት እየሄድ ነው። ከዚህ በላይ ነጻነት ምን አይነት ነጻነት ነው የሚፈልገው? ይሄን ነው እኛ የምንጠይቀው። ዶክተር አብይ ደግሞ ይሄ ነገር ህግን የማስከበር ስልጣን ያንሳል ሀገራችን ነው።
እንግዲህ ጽዮን፣ ዶክተር አብይ አህመድ ወደ ስልጣን ከመጡ ወዲህ በተቃውሞ ደረጃ በአሜሪካ የኢትዮጵያ ኤምባሲ ፊት ለፊት ሰልፍ ሲደረግ ይሄ መጀመሪያው ነው። ከስፍራው እስከለቀ ድረስ ሰልፈኞቹ አምባሳደር ፍጹም አረጋ የተቃውሞ ደብዳቤያቸውን እንዲቀበሏቸው እየጠየቁ በራ የዘገባ እስከሚቀርብበት ሰዓት ደብዳቤያቸውን ስለመቀበላቸው መረጃው እስካሁን ድረስ የለኝም። አመሰግናለሁ።
ሙላ ደረሰን ዘገባ እናመሰግናለን። አድማጮች አሁን ወደ ሌላ ዘገባ እንሻገራለን። ወጣት ነው ያዝንላችሁ። ህሊና አበበ ትባላለች። ስለ ስራዎቿ ስላካፈለችን በጋቢና አድማጮች ስም ያመሰገንን። እንግዲህ ህሊና የፎቶግራፍ ባለሙያ ናት። የዘጋቢ ፎቶግራፍ ሙያን በራሷ ለራሷ ተምራ እየሰራች ትገኛለች። ስራዎቿን በአዲስ ፎቶ ፌስት በኒውዮርክና በተለያዩ ሀገራት አሳይታለች። ከኤደን ገረሞ ጋር ቆይታ አድርጋለች።
ፎቶግራፊ የጀመርኩ 5-6 ዓመታት ወዲህ ነው። ከዛ በፊት ለስዕል የተለየ ፍቅር ነበረኝ። ልጅ መሆኔ ስዕል ትምህርት ቤት ገብቼ ነበረ የተወሰነ ጊዜ እና ወደዛ ያለኝ ስሜት ነበረ። ከዛ በተጨማሪ ደግሞ በቤት ውስጥ አባቴ ትልቅ ተጽዕኖ እንዳደረገ አስባለሁኝ። የድሮ ወይም በፊት እህቶቼና ወንድሜ ፎቶግራፍ ያነሳ ነበር እና ብላክ ኤንድ ዋይት ፎቶዎች በቤት ውስጥ አይ ነበር እና ተጽዕኖ ያደረገ ይመስለኛል። ከጊዜ በኋላ ግን ራሴ ትንሽ ካሜራ ገዛሁኝ። እዛ ፎቶ ማንሳት ጀመርኩ። ያው አካባቢ ያለውን ነገር በሙሉ እንግዲህ አዲስ ስትሆኚ ያው ትሞክሪያለሽ አዲስ ነገር ለመግለጽ እና ከዛ ወዲያ ደግሞ ያው የበለጠ ፎቶግራፊ ትልቅ መሳሪያ እንደሆነ ስረዳ እንደዛ ፎቶግራፊ ጀመርኩ። የተሰው የተጠቀመበት ካሜራ ነበር እና ለእኔ ትልቅ ነገር ነበረች ካሜራ። ከዛ ግን ከጊዜ በኋላ የተጠቀማቸውን ወይም ያነሷቸውን ፎቶዎች ለአንድ ትንሽ ጋዜጣ ሰራ ነበር እና እዛ ላይ ፎቶዎቹን በሙሉ ራሴ ነበርኩኝ ኤዲት ማድረጋቸው እና ያው ሰዎች የተለያየ አስተያየት ሲሰጭ የሚለው ጥሩ ነው በርቺ የሚል ነገር ሳይ የበለጠ ገፋፋኝ። ያው የፎቶግራፊን ጥለት ትምህርት ገብቼ የተማርኩት አይደለም፣ ነገር ግን የተለያዩ ድሎችን የተጠቀም ወይም ራሴን በማስተማር ያገኘ ነገር ነው። እናም ከዛ ባለፈ ደግሞ በማንበብ ሰዎችን ስራዎች ከዚህ በፊት ያሉ ፎቶግራፈሮች ምን አይነት ስራ ሰርተዋል የሚለው በማየት የተረዳሁት ነገር ነው። የበለጠ እሱ የጎለለተልኝ ስቱዲዮ የለኝም፣ ነገር ግን የምሰራው የፎቶ አይነት የዶክመንተሪ ፎቶግራፊ ይባላል። ይህ ማለት የአንድን ታሪክ ወይም ረዥም ጊዜ ባለ ሂደት ውስጥ የምታሳይበት መንገድ ነው እና ይህም አንድ ሊስትሮ መንገድ ላይ ጃዝላ የምጠርግ ልጅ አየሆኝ እና በአጋጣሚ እሷን ሳይ ያንን ታሪክ ማሳየት ፈለግኩኝ። ልጅቷን ፎቶግራፍ ፍቃድ ጠየኳት። ተስማማ። ያው የእሷን ታሪክ ከዛኛው ጊዜ ጀምሮ መከተል ጀመርኩኝ እና የበለጠ ያ ሁኔታ ለእኔ ትልቅ ትምህርትን ሰጥቶኛል።
ይህን የዶክመንተሪ የፎቶግራፍ ዘርፍ ከምን ተነስተሽ መረጥሽው?
ቅድም እንዳልኩሽ ያው ፎቶግራፊ ትልቅ ሙያ ነው። ከሌሎች ሀገር ጋር ብናስተያየው ኢትዮጵያ ውስጥ ፎቶግራፊ እንደ ሙያ በተለይ አንድ ነገር ለመዘገብ እና ለማሳየት በሚል መንገድ ብዙም አልተጠቀምበትም ብዬ አስባለሁ። ብዙ መነገር ያለባቸው ታሪኮች አሉ። ኢትዮጵያ ውስጥ ብዙ ጊዜ እኛ ታሪክ የሚነገረው በውጭ ዜጎች ነው። ያው የተለያዩ ፎቶግራፈሮች ኢትዮጵያ ውስጥ መጥተው ፎቶ አንስተው ይሄዳሉ። ነገር ግን እኛ የራሳችን ኢትዮጵያ ውስጥ ብዙ ታሪክ ያለን፣ ከታሪክም ባለፈ ደግሞ እያንዳንዱ ሰው የተለያየ አኗኗር የተለያየ ነገር ውስጥ ያልፋል። ስለዚህ እኛ እንደ ኢትዮጵያውያን ከኛ በላይ የሚያውቅ አይመስለኝም የራሳችንን ማንነት። ስለዚህ ባለን ነገር በምንችለው መንገድ ማሳየት አለብን ብዬ አስባለሁ።
ፎቶዎችሽን እንዴት ነው የምታሳየው? እስከ ዛሬ ሴት የት አሳይተሻል?
አሁን ስራዬ አሜሪካ ውስጥ ከተማ ላይ በየአመት ሚካሄድ ትልቅ የፎቶግራፊ ፌስቲቫል ላይ ታይቷል። ከዚህም በተጨማሪ አፍሪካ ውስጥ ደግሞ አዲስ አበባ በአዲስ ፎቶ ፌስ ላይ ታይቷል። እንዲሁም በወርልድ ፕሬስ ፎቶ በሚዘጋጅ ፊንላንድ ላይ እና ሌሎች አውሮፓ ሀገራት ውስጥ የመታየት እድል አግኝቷል። እንግዲህ እነዚህን እድል ያገኘሁት ያው እንደኛ የተለያዩ ትሬኒንጎችን ኢንተርኔት ላይ ማያቸውን እድሎች ከታተላለሁኝ አመለክታለሁ። ከዛ ብዙ ጊዜ ተቀባይነት አግኝቷል ራሱ በዚህ ምክንያት ነው እስካሁን ላገኘች ያልኩት። ነገር ግን ሌሎች ፎቶግራፊ የሚወዱ ሰዎች እነዚህን ሁኔታዎች እንዳሉ ቢረዱም ሊጠቅማቸው ይችላል። የተለያዩ ፌስቲቫሎች አሉ አፍሪካም ውስጥ ያይዛ እንዲሁም በተለያዩ ሀገራት እና ኢንትረስት ላለው ሰው ሊረዳ ይችላል ያስባል።
ማህበራዊ ድረገጽን ስራሽን ለማስተዋወቅ ምን ያክል ረዳሽ? እንዴት ነው የምትጠቀምበት? እሱም
ማህበራዊ ገጾች አሁን እንግዲህ ብዙዎቻችን ያቀራረቡ ነው አሁንና አይቲ ትልቅ ተጽዕኖ ያለው ይመስለኛል። ምክንያቱም አንደኛ ራስሽ የራስሽን መረጃ የምታሳይበት ነገር ነው። ኃላፊነት ይፈልጋል። ነገር ግን ስራዎችን ሰዎች በቀላሉ እንዲያገኙ ያደረገ ይገኛል።
በጣም ታደንቂው የፎቶግራፍ ጥበብ ባለሙያ ማንን ነው?
ከባድ ጥያቄ ነው። ምክንያቱም ብዙ ሰዎች አሉ ማደንቃቸው ወይም ስራቸውን ማከብራቸው ሰዎች አሉ እና ይሄ ነው ማለት እንደሆነ ነገር ግን ምናልባት ምን አይነት ስራዎች ብዬ ልግለጽ ብገልጽ ይሻለኛል። በጣም ያስደስተኝ ፎቶግራፊ የአካባቢዎችን ወይም ማህበረሰባችን ላይ ተጽዕኖ የሚያደርጉ ለምሳሌ አየር ንብረትን ያለውን ነው እንዴት ነው ማሳየት ያለብን። እቲም ፎቶግራፊ ብዙ ከማውራት አንድ ፎቶግራፊ ይበጣል ይባላል እና በዛ የሰዎችን እይታ መቀየር እንችላል ያስባለ።
ህሊና አበበ እንግዲህ ስለ ፍላወርቿ ስላካፈለችን በጋቢና አድማጮች ስም እናመሰግናለን። ተከታዩ ዝግጅታችን ወደ መቀሌ ይወስደናል።
በቀዳሚነት ወደ አስተዋወቅናችሁና የእናንተን የወጣቶች ሀሳብ ወደሚደመጥበት ዝግጅታችን ነው የምናልፈው።
እንግዲህ ወደ ከአሜሪካ ድምጽ የሚተላለፈው የጋቢና ቪው ዝግጅታችን ነው። ተከታዩ በኢትዮጵያና በኤርትራ የሚገኙ ዘጋቢዎቻችን ከያሉበት ስለናንተ የሚልኩት ዘገባ የሚደመጥበት ሰዓት ነው። ለዛሬ ተራው መቀሌ የሚገኘው የሙልጌታ አጽባህ ነው። ከመቀሌ ተመራቂ ተማሪዎች በዩኒቨርሲቲ የነበራቸው ቆይታ፣ በቀጣይ ያላቸውን እቅድና ተስፋ አነጋግሮ ተከታዩን ዘገባ አሰናድቷል።
ከነጎዲያ መቀሌ ዩኒቨርሲቲ ከሚያስመርቃቸው ተማሪዎች መካከል ሃና መኮንን አንዷ ናት። ከአዲስ አበባ መጣ በዩኒቨርሲቲው 3 አመታት የተማረችው ሃና ለቀዳሚው የምርቃት ስነ ስርዓት የመመረቂያ ጋውን ከትምህርት ክፍሏ እየወሰደች ነው ያገኘዋት። በመቀሌ በቆየችበት 3 አመታት ከህብረተሰቡ ይሁን ከተማሪዎች ጋር ብዙ ባህል የተማረችበት ጊዜ እንደነበረ ትገልጻለች።
ግቢ የነበረኝ ላይፍ በጣም ደስ ይላል። ከዚህ የምንማረው ከተለያየ ቦታ ከመጡ ተማሪዎች ጋር ነው። እሱንም ደግሞ ተቻችለን በመከባበር ባህላችንን ሼር በመደራረግ በቃ ደስ በሚል ሁኔታ ነው የተማርኩት ማለት ነው።
ሃና በማርኬቲንግ ትምህርት ክፍል ነው በዲግሪ የምትመረቀው። በቀጣይ በሙያዋ ለመስራት እንደምትፈልግ ነው የምትናገረው።
የመቀጠር እድልም ካለ ለመቀጠር፣ ካልሆነም ደግሞ መንግስት የብድር ሁኔታ እድል እያመቻቸ ስለሆነ እሱን እድል ተጠቅመን ከጓደኞቼ ጋር ራሳችንንና ሀገራችንን ለመለወጥ አስበናል ማለት ነው። ተስፋ ነው የሚታየኝ። ሁሉም ሰው ከመንግስት ጎን ሆኖ መስራት ካሰበና መለወጥ ካሰበ ይለወጣል። ሁሉም ሰው ጥሩ አስተሳሰብ ካለውና ሀገሪቷን አሳድጋለሁ ጥሩ ጥሩ ነገር ካሰበ መለወጥ እንደሚችልና ሀገሪቷን መለወጥ እንደምትችል ነው የሚሰማኝ።
በጋዜጠኝነትና ኮሙኒኬሽን ትምህርት ክፍል 3 አመታትን ተምሮ ከነገ ወዲያ ለሚካሄድ የምርቃት መርሃ ግብር እየተዘጋጀ ያገኘውትም ንጉሱ በቃል ይባላል። ከአማራ ክልል እንደመጣ ነግሮኛል። የዩኒቨርሲቲ ቆይታው ብዙ ጓደኞች ያፈራበት መሆኑን ነው የሚገልጸው።
መቀሌ ዩኒቨርሲቲ በነበረኝ 3 አመት ቆይታ ጥሩ የሚባል ቆይታ ነበረኝ። ከማህበረሰቡ ከዩኒቨርሲቲው አካልም እንዲሁም ከተማሪዎች ከሌሎችም ማለትም ብቻ በዚህ በትምህርቱ አጋጣሚ ካገኘዋቸው አካላት ጋር መልካም ቆይታ ነበረኝ።
የተማረውን የጋዜጠኝነት ሙያ ተግባራዊ በማድረግ የኢትዮጵያ ሕዝቦች የቆየ ትስስር በሚያጎለብት መልኩ ለመስራት ማቀዱን ይገልጻል።
የሕዝቡ የነበሩ ትስስሮች አሉ አሁን ላይ የሻከሩ። በፊት ላይ ተሳስበ ተዋደ ተጋብተ ሁሉ ማለት ነው ከተለያየ የሚኖርበት ሀገር ስለነው እኛ ያንን ለማስቀጠል ነው በተማርኩበት ምንድነው የሚይዝ አካል አለ እንደነገርኩ። በጣም መጥፎ ነው ማለት የሚኖረው ፈተና ከባድ ነው። አንዳንዴ አብዛኛው ሚዲያው ሲታይ አቋም አለው አይደል? አቋሙ እንድታራምድለት እንጂ ህዝቡ ተሳሰረ አልተሳሰረ ተዋደደ አልተዋደደ የሆነ ግድ የማይሰጡ አይነት ነገር አለ በአብዛኛው ሲታየው ማለት ነው። እኔም በተማርኩበት እውነታን ነው ለህዝቡ የምታደርስ። ስለዚህ ማህበረሰቡ የቻለ እኔ በሚሰራበት ሚዲያ የቻለ ግንኙነት እንዲኖረው የቻለ ቅርርብ እንዲኖረው እሰራለሁ።
ሌላኛዋ በጋዜጠኝነትና ኮሙኒኬሽን ትምህርት ክፍል ተመራቂ ተማሪ ማህሌት ግርማ ከኦሮሚያ ክልል ነው የመጣችው። ዩኒቨርሲቲው ራስህን መቻል የተማርኩበት ነው ትላለች። ትላለች።
ዩኒቨርሲቲ ቆይታችን አንድ ተማሪ ሊገጥመውን የሚችለውን ቻሌንጅም እንዲሁም ደግሞ በዛ በቻሌንጅስ መማር ያለብኝን ነገር በግሌ ተምሬያለሁ ብዬ አስባለሁ። ከቤተሰብ ርቀህ ራስህ የሆነ ያህል ስትመጣ የለመድከውን ምቹ ኤሪያ ለቀህ ስትመጣ በራሱ ብዙ ቻሌንጆች አሉትና ከዛም በተጨማሪ ከብዙ ማህበረሰብ ጋር መኖር በራሱ ያለመድነው ነገር ስለሆነ ያንን እንዴት አድርገን መኖር እንዳለብን ህይወት በቀጣይ ስምል ታስተምረን እንደምችል ብዙ ትምህርት ሰጥቶኛል ብዬ አስባለሁና ከማህበረሰቡ ጋር ስንመለከት ደግሞ መቀሌ በጣም ደስ የምትል የምትወደድ ህዝቡም ሰው ተቀባይ ነው። ደስ የሚል ግንኙነት ነበረ። ከሰላሙም አንጻር በጣም ደስ የሚል ጥበቃ ስለነበረ ይህን 3 አመት ሙሉ ያን ያህል የተጋነነ ለህይወት ወር ለሆነ ነገር የሚያሰጋ ስጋት ሳይገጥመን እስካሁን ደርሰናል።
እሷም በቀጣይ በምትሰራበት መገናኛ ብዙሀን ህዝብና ሀገር የሚጠቅም ስራ ለመስራት መዘጋጀቷን ትገልጻለች።
ከጋዜጠኝነት ኤቲክስ አንዱ ጉዳትን መቀነስ የሚባሉ ነገሮች እና አሁን ላይ የምናያቸው ነገሮች ሚዲያውም ያለውን ነገር ከማዳፈን የህዝቡን ጩኸት ወይም ረብሻውን ከማቀዛቀዝ ይልቅ ያንን ነገር የማራገብና ህዝቡን ሞር ስሜታዊ እንዲሆንና እንትን የማድረግ ነገሮች አሉ። እኔ ግን ጉዳትን ለመቀነስ አንድን ነገር በታማኝነት ትክክለኛውን ኢንፎርሜሽን በማቀበል ግን ጉዳት የሚያመጡት ነገሮች ደግሞ በመቀነስ ሰው ወደ ስሜታዊነት እንዳይገፋፋ ይባስ ጸብ አስጫሪ የሆኑ ሀሳቦችን ሚዲያው ከመቆስቆስ ይልቅ ያንን ቢተው እኔም በግሌ ያንን ለማድረግ ነው ማስበው። በምሰራው ስራ ከምንም ነገር ነጻ ሆኜ ትክክለኛ የሆነውን ነገር ለህዝብ መቆም እንፈልጋለሁና እና ያው የሀገራችን ሁኔታ ተስፋ ያለው አይመስልም። ሰው እርስ በርስ ይጋጫል ወንድም እህቱን ምናምን። ግን ብዙ ባሳለፍናቸው አመታቶች ባሳለፍናቸው መንግስታቶችን ብንመለከት የመጀመሪያ አይደለም ለኢትዮጵያውያን እንደዚህ አይነት ቻሌንጅ። ምናልባት አሁን ላይ ዲሞክራሲ ኦሪዮ ነገር አለበት በሚንልበት ይሄ ነገር መከሰቱ ትንሽ ሊያስደነግጥ ቢችልም ያን ሁሉ አልፈናል። ብዙ አይነት ስራቶችን አልፈን ዛሬ ደርሰናል። ስለዚህ ያን የረዳን ፈጣሪ ከኛም ጋር ነው በያስባለውና አሁን ያለውን ነገር የኛም ድርሻ ተካቶበት ከፈጣሪ እርዳታ ጋር እንደገና ወደ ሰላም ወደ አንድነት እንደምንመለስ ተስፋለሁ።
መቀሌ ዩኒቨርሲቲ ቀዳሜ ሐምሌ 13 2011 ዓመተ ምህረት ለ27ኛ ጊዜ ተማሪዎቹን ያስመርቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀሌ።
ሙልጌታ ጽብሃና ተወያዮቹን እናመሰግናለን። አሁን ሰዓቱ የሙዚቃ ነው። ብሩክታዊት ጌታውን ወይም ቤቲጂ ለጋቢና አድማጮች ምርጫ አላት።
ቤቲጂ ነኝ። የምታዳምጡት ጋቢና ቪኦኤ ነው። ሀገሬን ነው ዘፈን ጋብዣችኋለሁ።
አንተረ ቃራ የአምላክ ነው ባንቺ ታየ ያየሩ ምቾት ሁሌም ይናፈቅ ቅርሳ ቅርሱማ ልቤ ሚሰርቅ ይሄ ነው ወይ አገር ማለት channel you more to live you tough folk arrow you tell us ya patu chatir to me first so le buna una baro why is land shadow le ara we tu laughter let me down what a hate no way I got my love this is but I know we are more to live what a hate no way I got my love this is but I know we are more to live.
እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ @ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያልን በጀመርነው የቤቲ ጂ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።
Ulu vandirai bonosina ulu milowetai melkam mi bonai lum ter
ኩን ራዲዮ ሰገለ አሜሪካቲ